ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከአሁን 3 ሰዓት እስከ 4 ሰዓት የሚተላለፈው ፕሮግራም ጀመረ። ዕለቱ ቅዳሜ ሚያዝያ 12 2016 ዓመተ ምህረት ከዋሽንግተን ዲሲ የአክብሮት ሰላምታችን ይድረሳችሁ። ለዛሬ ምሽት የያዝናቸውን መሰናዶች ለማስተዋወቅ ኢትዮጵያውያን በታሪካዊው ፒያሳ ውድመት ጥልቅ ሐዘን ላይ ናቸው። በዚህ ዙሪያ የተቀናበረ ዘገባ አለን።
በጣም የሚረብሸው በጣም ያደግሽበት የተወለድሽበት አካባቢ እንደ ጦር ሜዳ እንኳን እንደው የምታያቸው አካባቢዎች ውስን ቦታዎች ላይ ትታያለሽ። ከአንቴር ጋር ቆመሽ ወታች ብታይ በጣም ነው ልብ የሚያደርገው፣ በጣም ነው የሚረብሸው።
እዛ አካባቢ ተወልዶ እንዳደገ ሰው ታምራት ምን ይሰማሃል? ጎረቤት ትየቴንሽ ምን ይሰማቸዋል? ልብሳቸውን የማረው እናትና አባቴ በህይወት የለም። ቢኖር አቶ ማረጋ ምን ይሰማውታል ተብለው ተጠይቆ ዳታ ተሰብስቦ ማህበራዊ ህይወታችሁ ምንድን ነው፣ ይህ አማራጮች አሉ ተብሎ በፍላጎት ቢሆን እኮ ማለት ለውጥን ማን ይጠላል? ተፈጥሯዊ አይደል ለውጥ?
ለምሽቱ ከተሰናዳው ዘገባ የተቀነጨበ ነው። ሙሉውን ከዜና በኋላ እናቀርባለን። 30 ዓመት የሞላው የኢትዮጵያ የስነ ህዝብ ፖሊሲ እንዲሻሻል ጥያቄ መቅረቡ ሌላው ለዛሬ ምሽት የያዝነው መሰናዶ ይሆናል። ለሁለተኛው አጋማሽ ደግሞ ሳምንታዊው መዝናኛችሁ የሙዚቃ ቃና ተሰናድቷል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ስትሆን፣ በመስተንግዶው ቆንጂት ታዬ፣ በቅንብሩ ንጉሱ ታምሬ አብረናችሁ እናመሻለን። አብራችሁን እንድታመሹ በቅድሚያ እንጋብዛለን። የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ባግዳድ በሚገኘው የኢራቅ ወታደራዊ ጦር ሰፈር ዛሬ ቅዳሜ ከፍተኛ ፍንዳታ መሰማቱ ሲነገር አንድ የኢራቅ ጦር አባል ተገድሏል። በወቅቱ ከፍንዳታው በፊትም ሆነ በኋላ ምንም አይነት የጦር አውሮፕላን በአካባቢው ሰማይ አለመታየቱን የኢራቅ መከላከያ ሚኒስቴር ገልጾ የተከሰተው ጥቃት እየተጣራ መሆኑን ተናግረዋል። ሁለት የደህንነት ምንጮች ቀደም ሲል ፍንዳታውን ያደረሰው የአየር ጥቃት መሆኑን እንደተናገሩ ሮይተርስ ዘግቧል። በጥቃቱ በኢራን ከሚደገፉ የኢራቅ ጦር ክፍሎች መካከል ከተገደለው አንድ ሰው ጋር ሌሎች 8 የጦሩ አባላት መቁሰላቸው ተነግረዋል። ወታደራዊ የጦር ሰፈሩ ከኢራቅ ዋና ከተማ ባግዳድ 50 ኪሎ ሜትር ርቀት ላይ ይገኛል። ጥቃቱ የተከሰተው ኢራን እስራኤል ላይ የሚሳይልና የድሮን ጥቃቶችን ካሽጎደጎደች 6 ቀናት በኋላ ነው። በደቡባዊ ጋዛ ራፋ ከተማ በደረሰ የእስራኤል የአየር ጥቃት ቢያንስ 6 ህጻናትን ጨምሮ 9 ፍልስጤማውያን መገደላቸውን የሆስፒታል ባለስልጣናት ዛሬ ቅዳሜ ተናገሩ። የጋዛ ሲቪል መከላከያ እንደገለጸው ትላንት አርብ ምሽት የተካሄደው ጥቃት በራፋ ከተማ ምዕራባዊ ተል ሱልጣን ሰፈር ውስጥ በሚገኝ የመኖሪያ ህንጻ ላይ ጉዳት ደርሷል። በጥቃቱ የሞቱ 6 ህጻናት፣ 2 ሴቶችና የአንድ ወንድ አስክሬኖች ወደ ራፋ አቡ ዩሱፍ አልናጃር ሆስፒታል መወሰዳቸውን የሆስፒታሉ መረጃዎች ያሳያሉ። በጥቃቱ ከተገደሉት መካከል አብደልፈታህ ሶቢ፣ ራድዋን፣ ባለቤታቸው ናጃላ አህመድ አዋሂዳህ እና 3 ልጆቻቸው እንደሚገኙበት የሟች ባለቤት ወንድም የሆኑት አህመድ ባርሆም ተናግረዋል። ባርሆም ራሳቸው ባለቤታቸውን ራዋን፣ ራድዋን እና የ5 ዓመት ሴት ልጃቸውን አላን እንደተገደሉባቸው ገልጸዋል። የ5 ዓመት ልጃቸውን አስክሬን ታቅፈው በሐዘን እየተወዘወዙ የሚያለቅሱት ባርሆም ይህ ዓለም ከሁሉም ሰብአዊ እሴቶችና ስነ ምግባር የራቀ ነው ሲሉ ዛሬ ቅዳሜ መናገራቸውን አሶሲየትድ ፕሬስ ዘግቧል። ባርሆም አክለውም በተፈናቀሉት ሰዎች፣ በሴቶችና በሕፃናት የተሞላውን ቤት በቦምብ አጋዩት። ሴቶችና ሕፃናት እንጂ ሰማዕታት አልነበሩም ማለታቸውም በዘገባው ተጠቅሰዋል። በግብጽ ድንበር አቅራቢያ የምትገኘው ራፋህ በአሁኑ ጊዜ ወደ 2.3 ሚሊዮን ከሚጠጋው የጋዛ ህዝብ ወደ ግማሽ የሚጠጋውን ህዝብ ታስተናግዳለች። አብዛኞቹ ወደ ሰሜን የአገሪቱ ግዛት እየተስፋፋ ያለውን ጦርነት በመሸሽ ተፈናቅለው የመጡ ናቸው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት የአሜሪካን ደህንነት ለማስጠበቅ በሌላ ሀገር የሚገኙ የውጭ ዜጎችን መረጃዎች ለመሰለል የሚያስችለውን የውጭ መረጃ ክትትል ሕግ ለሁለት ዓመት እንዲራዘም ዛሬ ቅዳሜ ወሰነ። ምክር ቤቱ ሕጉን ያሳለፈው 60-34 በሆነ ድምጽ ሌሊቱን ባሳለፈው ውሳኔ ነው። ዛሬ ቅዳሜ አጥቢያ እኩለ ሌሊት ካለፈ በኋላ ተግባራዊነቱ አብቅቶ የነበረውና እንዲቀጥል የተወሰነው ይህ ሕግ የውጭ መረጃ ክትትል ሕግ ክፍል 702 ተብሎ ይታወቃል። በፕሬዝዳንት ባይደን ከተፈረመ በኋላ የሚጸድቀው ህግ ዩናይትድ ስቴትስ ዜጎች ካልሆኑ የውጭ ተቋማትና ግለሰቦች መረጃዎችን ያለምንም የፍርድ ቤት ትዕዛዝ እንዲያሰባስቡ ለአሜሪካ መረጃ ድርጅቶች ስልጣን ይሰጣል። ህጉ የአሜሪካ የአገር ውስጥ መረጃ ቢሮ FBI አሜሪካውያንን እንዲሰልል በር ይከፍታል የሚል ከፍተኛ ተቃውሞ ቢነሳበትም FBI የአሜሪካውያንን መረጃ ያለ ፍርድ ቤት ትዕዛዝ የማግኘት መብትን ለመገደብ የታቀዱ 6 ማሻሻያዎች በመጨረሻው ህግ ውስጥ አልተካተቱም። ተቺዎች የስለላው አሰራር አሜሪካውያንን የሚያካትቱ ግንኙነቶችና መረጃዎችን ሊሰበስብ የሚችልበት ክፍተት ይኖራል ሲሉ ያላቸውን ስጋት ገልጸዋል። በህግ ተደግፎ የሚተገበረው መርሃ ግብር የሽብር ጥቃቶች፣ የሳይበር አደጋዎችን፣ ከውጭ የሚሰነዘሩ ሌሎች የደህንነት ስጋቶችን ለመከላከል ያስችላል ተብሏል። በመጨረሻም የትራምፕ ክስ ከመታየበት ፍርድ ቤት ፊት ለፊት ራሱን ያቃጠለው ግለሰብ ህይወቱ አለፈ። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የተከሰሱበትን ጉዳይ ለመመልከት በኒውዮርክ ከተሰየመው ፍርድ ቤት ፊት ለፊት ትላንት አርብ ራሱን ያቃጠለው ግለሰብ ህይወት ማለፉን ፖሊስ አስታወቀ። የኒውዮርክ ከተማ ፖሊስ መምሪያ ዛሬ ቅዳሜ ማለዳ ለአሶሲየትድ ፕሬስ እንደተናገረው በአካባቢው የሚገኝ ሆስፒታል ሰራተኞች ግለሰቡ መሞቱን አስታውቀዋል። ሟች ትላንት ከሰዓት ኮሌክት ፓርክ በሚባለው ኩሬ አካባቢ የተጎነጎኑ ሴራዎች መኖራቸውን የሚናገሩ በራሪ ወረቀቶችን እያሳየ ወዲያና ወዲህ ሲንጎራደድ ቆይቶ ከመቅጽበት ራሱን በእሳት ማቀጣጠሉን ባለስልጣናትና የአይን እማኞች ተናግረዋል። ፖሊስ በሰጠው መግለጫ ግለሰቡ ከፍሎሪዳ ወደ ኒውዮርክ ተጉዞ የመጣ ባለፈው ጥቂት ቀናት ነው ተብሏል። ባለፈው ሰኞ በዳኞች ምርጫ በጀመረው የትራምፕ የፍርድ ሂደት የተቃዋሚዎች ጋዜጠኞችና ተመልካቾች መሰብሰቢያ ሆነው ወደ ቆየው ፓርክ ውስጥ በመግባትም የፈጸመውም ሆነ የተላለፈው ምንም አይነት የደህንነት ደንቦች የሉም ሲል ፖሊስ አስታውቋል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
የዓለም ዜናዎቹን አድምጠን ተመልሰናል። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የስርጭት መስመሮቻችን በድጋሚ ለማስታወስ ያህል በአጭር ሞገድ በ22 በ25 እና በ31 ሜትር ባንዶች ላይ ታገኙናላችሁ። በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ አለን። በዌብሳይታችንም እንዲሁ amharic.voanews.com ላይ በቀጥታ ልታደምጡን ትችላላችሁ። አብራችሁን ቆዩ። ኢትዮጵያውያን በታሪካዊው ፒያሳ ውድመት ጥልቅ ሐዘን ላይ ናቸው። የኢትዮጵያ ባለስልጣናት የአዲስ አበባ ከተማን ለማልማት በያዙት እቅድ መሰረት በታሪካዊዋ ፒያሳ የተካሄደው ፈረሳ ነዋሪዎቿን ለከፍተኛ ሐዘን ዳርጓል። ተቺዎችም መንግስት የአዲስ አበባ ኮሪደር ልማት ብሎ የጀመረው የከተማ እድሳት እቅድ ህንፃዎችን ከማውደም ባለፈ ማህበራዊ ትስስርን እያፈራረሰ ነው ይላሉ። በዚህ ዙሪያ አጃንስ ፍራንስ ፕሬስ ያደረሰንን ዘገባ ስመኝሽ የቆየ ያነጋገረቻቸውን ነዋሪዎች ድምፅ አካታ ታቀርበዋለች።
ለወጣቷ ሰሚራ ፒያሳ የኢትዮጵያ ርዕሰ መዲና አዲስ አበባ እምብርትና የዘመናዊነት አውራ ብቻ አይደለችም፣ እትብቷ የተቀበረበት ታሪካዊ የትውልድ ቦታዋም ናት። ሰሞኑን የከተማው አስተዳደር በሚያካሄደው የኮሪደር ልማት አብዛኛው የፒያሳ አካባቢ በመፍረሱ ሰሚራ በከፍተኛ ሐዘን ውስጥ ትገኛለች። ታሪካችንና ማንነታችን የጠፋው ትላለች በጥልቅ ማዘኗን ስትገልጽ። የኢትዮጵያ ባለስልጣናት ከተማዋን ለማዘመን በያዙት እቅድ መሰረት ባለፉት ሳምንታት አፈር ገፊ ቡልዶዘር መኪናዎች በፒያሳ ስፍር ቁጥር የሌላቸውን ህንፃዎች አፍርሰዋል። አንዳንዶቹ ደግሞ ከመቶ ዓመት በላይ እድሜ ያስቆጠሩ ናቸው። በአንድ ወቅት ደማቅ የነበሩ አካባቢዎች አሁን ወደ አዋራማ የቆሻሻ ክምር ተለውጧል። የአካባቢው ነዋሪዎችም ያለበቂ ማስጠንቀቂያ ቤታቸውንና የንግድ ስፍራቸውን ለቀው እንዲወጡ ተደርጓል። በኢትዮጵያ የመጀመሪያው የባክላባ መጋገሪያ ከነበረው ኬክ ቤት እስከ ወርቅ መሸጫ ሱቆችና በጣም ብዙ ሰዎች ይሰበሰቡባቸው እስከነበሩ ኬክ ቤቶች በርካታ ታሪካዊና ተወዳጅ ቦታዎች ሙሉ ለሙሉ ጠፍተዋል። በፒያሳ ተወልዶ አድጎ እዚያው በንግድ ስራ ይተዳደር የነበረው ዮናታን ኃይሉ ከሲኒማን ፒር አንስቶ ፒያሳን ወደ ታች መመልከት ይረብሻል ሲል ስሜቱን ለአሜሪካ ድምጽ አጋርቷል።
በጣም የሚረብሽው በጣም ያደግሽበት የተወለድሽበት አካባቢ ጦር ሜዳ እንኳን እንደው የምታያቸው አካባቢዎች ውስን ቦታዎች ላይ ትታያለሽ። ከአምፔር ጋር ቆመሽ በታች ብታይ በጣም ነው ልብ የሚያደርገው፣ በጣም ነው የሚረብሸው። አፈራረሱ ራሱ ይሄ በጣም በሚያሳዝን ሁኔታ እና በጣም ነው የሚረብሸው።
ከብሪቲሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም 39 ዓመታትን በፒያሳ ኖሮ አሁን ደግሞ ልጆቹን በዚያው እያሳደገ ነበር። ከልጅነት እስከ ዕውቀት የኖረበት ፒያሳ ግን እንደሚፈርስ በተነገረው 2 ሳምንት ባልሞላ ጊዜ ውስጥ ታሪክ ሆኗል ይላል።
እዛ አካባቢ ተወልዶ እንዳደገ ሰው ታምራት ምን ይሰማሃል? ጎረቤት ትየቴነሽ ምን ይሰማቸዋል? ልብሳቸውን ይማረው እናትና አባቴ በሕይወት የለው ቢኖር አቶ ማረጋ ምን ይሰማውታል ተብለው ተጠይቆ ዳታ ተሰብስቦ ማህበራዊ ሕይወታችሁ ምንድን ነው? ይህ አማራጮች አሉ ተብሎ በፍላጎት ቢሆን እኮ ማለት ለውጥን ማን ይጠላል? ተፈጥሯዊ አይደል ለውጥ ማን ይጠላል? ግን ደግሞ ያንን ደግሞ በተለያየ ዓለምም እኮ ወልድ ሲቲዎች እኮ ተከብሮ ይኖራሉ አይደል? አይ ነው አሁን የተወልጄ ያደግኩበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው። መሰረተ ልማት የለውም። እጅግ በጣም ጥንታዊ ከተማ ነው። ግን ያለውስ ማህበራዊ መስተጋብር ክፉ ጎረቤት ይናፍቃል እኮ ባንዱ ድን በግድ እኮ ወጣና ወረዳ ብትሄጂ ክርክር ነው። በስነ ስርዓት የሚያናግርሽ የለም። ትሽን ለመጠየቅ ብትሄጂ ነገሮችን ሁሉ ከፖለቲካ ጋር አያይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው።
የሰላሳ ዓመቷ የመንግስት ሰራተኛ ሰሚራ ደግሞ እጅግ የምንወዳቸው የነበሩ ብዙ ታሪኮቻችን ወድመዋል ትላለች። አጃንስ ፍራንስ ፕሬስ እንዳናገራቸው በርካታ የፒያሳ ነዋሪዎች እርሷም ሊደርስባት የሚችለውን አጸፋ በመፍራት ትክክለኛ ስሟ እንዲጠቀስ አትፈልግም። የአካባቢው ባለስልጣናት ሰሚራ ተወልዳ ያደገችበት ቤት እንደሚፈርስ ለቤተሰቦቿ ያሳወቁት የሚፈርስበትን ትክክለኛውን ቀን ሳይነግሩን ነው ትላለች። የአንድ ጻል ልጅ እናት የሆነችውና በችኮላ በተፈጸመው እርምጃ በጠፉና በተጎዱ የቤተሰቦቿ ትዝታዎች ሀዘን ውስጥ የምትገኘው ሰሚራ በሳምንቱ ውሃና መብራት አቋረጡብን፣ ከዚያ በአንድ ቀን ከግማሽ ቤቱን እንድንለቅ ማስጠንቀቂያ ሰጡን ስትልም ሂደቱን ታስረዳለች። ሌላው የፒያሳ ነዋሪ ሳሚም ተመሳሳይ ታሪክ ይናገራል። የአባቱ ንብረት የሆነውን የሳሚን የማተሚያ ቤት ንግድና ሌሎች ሱቆችን የያዘው ህንጻ ሲፈርስ የነበረውን ሁኔታ ሲያስታውስ ሁሉም ነገር በብርሃን ፍጥነት ወደ አለመኖር ተለወጠ ይላል ሳሚ። የራሴ ሱቅ ነበረኝ፣ አሁን ግን ምንም የለኝም የሚለው የ40 አመቱ ጎልማሳ አሮጌ ሊሆን ይችላል፣ ቆሻሻ ግን አይደለም፣ ለኛ ቅርሳችን ነው ሲል ሀዘኑን ይገልጻል። ተቺዎችም መንግስት የአዲስ አበባ ኮሪደር ልማት ብሎ የጀመረው የከተማ አድሳትና የማስዋብ እቅድ ነባር ህንፃዎችን ከማውደም ባለፈ ከልዩ ልዩ የማህበረሰብ ክፍል የተውጣጡ ሰዎች በፒያሳ የገነቡትን ማህበራዊ ትስስርም ያፈራረሰ ነው ይላሉ። አቶ ኤርሚያስ ተሰማ የስነ ህንፃና የከተማ ልማት ባለሙያ ናቸው።
በረጅም እድሜ የማስቆጠሩ መንደሮች ውስጥ ያለው ማህበራዊ ህይወት በጣም ጠንካራ ነው። እርስ በርስ ተሳስሮ ነው ሰው የሚኖረው። ስለዚህ ለምሳሌ አንድ በእድሜ የገፉ አዛውንት ቢኖሩም በጎረቤቶቻቸው መደበኛ ያልሆነ ጥበቃ ይደረግላቸዋል፣ እንክብካቤ ይደረግላቸዋል። አንድ ነገር ቢሆኑ ሮጦ የሚደርስላቸው ጎረቤት ይኖራቸዋል። ከዛ በተጨማሪ በእድርና በመሳሰሉት ማህበራዊ ትስስር ውስጥ የተሳሰሩ ናቸው። አንዳንድ አሉ፣ ለምሳሌ ከሰው ቤት የሰው ቤት እየሄዱ አንዳንድ ተባራሪ ስራ እየሰሩ ከዚህ ማህበራዊ ትስስር ጋር ጥገኛ ሆነው የሚኖሩ ሰዎች አሉ። እና በቂ መሰረተ ልማት የሌለውን ማህበረሰብ እንደ መሰረተ ልማት ሆኖ ያገለገለው ይሄ የነበረው ማህበራዊ ትስስር እና ይሄ ማህበራዊ ትስስር ሳይነካ ለማስቀጠል ምንድን ነው የሚደረገው? አካባቢውን በሚታደስበት ጊዜ አንደኛ ሙሉ በሙሉ በአንድ ያናደርገውን በሂደት እናደርግና ከዛ በኋላ የሆነውን አካባቢ ላይ አዲስ ቤቶች ሰርቶ ነዋሪዎቹን እዛው እንዲዘዋወሩ በማድረግ አትሊስት እንትኑን እንኳን ይሄ የሚታየውንና የሚዳሰሰውን ነገር እንኳን መጠበቅ ባንችል፣ ቢያንስ ግን የማህበረሰቡን ማህበራዊ ትስስር ግን የመጠበቅ ግዴታ ያለብን ይመስለኛል። እና በዚህኛው ልማት ውስጥ ከቅርስ ካለመጠበቁ በላይ በጣም የሚያንገበግበውና ማድረግ የነበረብን ትልቁ ነገር ይህን ማህበራዊ ትስስር መጠበቅና ሰዎቹን ከአካባቢያቸው አለመንቀል ነበረ።
በአራዳ ክፍለ ከተማ የሚገኘው አካባቢ ፒያሳ የሚለውን ስያሜ ያገኘው እንደ አውሮፓውያን አቆጣጠር በ1930ዎቹ ኢትዮጵያን ወሮ ቦታውን በተቆጣጠረው የጣሊያን ሙሶሎኒ ኃይሎች ነው። እስካሁን ስያሜውን እንደያዘ የዘለቀው ፒያሳ በ20ኛው መቶ ክፍለ ዘመን መባቻ ላይ ሰፊ የገበያ ስፍራ ሆኖ ተገነባ። የአንትሮፖሎጂ ባለሙያው ዶሚኒክ ሃራሬ ስለ አካባቢው ሲያስረዱ ከ1889 እስከ 1913 ዓመተ ምህረት በነገሱት በዳግማዊ አጼ ሚኒሊክ ጊዜ አራዳ የኢትዮጵያ የንግድ ልብ ትርታ ነበር ይላሉ። የአዲስ አበባ አሮጌዋ ፒያሳ የተሰኘ መጽሐፍ የጻፉት ሃራሬ ታላላቅ የንግድ ቤቶችን ያስፋፉ ህንዶች፣ አርመናውያን፣ ግሪኮች፣ ፈረንሳዮችና ኢትዮጵያውያን በገበያው ዙሪያና በአቅራቢያው ባሉ መንገዶች መስፈራቸውን ያወሳሉ። ይህ ዓለም አቀፋዊ ማህበረሰብ የተለያዩ የስነ ህንጻ ተጽዕኖችን ማሳደር የቻለ ልዩ ከተማ መፍጠራቸውንም ያስረዳሉ። እንደ አውሮፓውያን አቆጣጠር ከ1920ዎቹ ጀምሮ ነጋዴዎች የሚያስተዳድሯቸው መጋዘኖች ከአነስተኛ ኪዮስኮችና ሱቆች ጎን ለጎን ስራቸውን ቀጥለው ነበር። ሀብታም ነጋዴዎችና ባለስልጣን የሚኖሩባቸው በሚያማምሩ ድንጋዮችና እንጨቶች የተሰሩ ቪላ ቤቶችም ከመጠነኛ ቤቶች በትይዩ ህብረት ፈጥረው ኖረዋል። በቅኝ ገዢዎች ከተገነቡ የከተሞች ልማት ጋር ሲነጻጸር ፒያሳን ልዩ የሚያደርገው ከሌሎች የአፍሪካ ዋና ከተሞች በተቃራኒ አፍሪካዊ ባህሪን በልዩነት ይዞ መገንባቱ ነው ይላሉ የስነ ህንጻ ባለሙያው ፒትኔደር። የአዲስ አበባ ቤቶች የተሰኘውንና ከተመሰረተችበት ከ1886 እስከ 1936 ዓመተ ምህረት ድረስ ያለውን የኢትዮጵያ ከተማ ቅርሶች የሚዳስሰውን መጽሐፍ የጻፉት ኒያደር ከተማዋ ይበልጥ እየለማች በሄደች ቁጥር በተመሳሳይ መፍረሶችና መፈናቀሎች ውስጥ ማለፏን ያወሳሉ። የአሁኑ ፈረሳ ለየት የሚያደርገው ግን እየደረሰ ያለው ውድመት መጠንና ብዙ መኖሪያ ቤቶች በተመሳሳይ ጊዜ እየፈረሱ መሆናቸው ነው ሲሉም ያብራራሉ። የስነ ህንጻና የከተማ ልማት ባለሙያው አቶ ኤርሚያስ እንደ ፒያሳ ያሉ ከተሞች በምን መልኩ መጠበቅ እንደነበረባቸው ያስረዳሉ።
በጣም እንዲህ ክሪቲካል ወይም ደግሞ በጣም አንገብጋቢ ናቸው እነኚህ የከተማውን ታሪክ በጣም የሚያሳዩ መነሻችንን የሚያሳዩ ናቸው ብለን የምናስባቸውን ሰፈሮች እንደ ሰፈር መያዝ ይኖርብናል። ያ ማለት አዳዲስ እዛ ጋር የሚጨመሩ ጥቃቅን የሚሆኑ ተለቅ ተለቅ ያሉ የሚሆኑ ህንፃዎች፣ ግንባታዎች፣ ማንኛውም ነገሮች ህግ ይወጣላቸውና የበፊቱን ታሪክ በማያጠለሹ መልክ ወይም በማይሸፍኑ መልክ እንዲደረጉ ይደረጋል። ይህም ደግሞ የከተማ ህግ ይወጣለታል ማለት ነው። ለምሳሌ ከዚህ ከፍታ በላይ እዚህ ቦታ ላይ አይገነባም፣ በመንገድ ዳር ያሉትን ህንፃዎች አንነካም። እነኝን ሁሉ የምናደርገው ግን ጊዜ ተወስዶ ተጠንቶ ነው። ለምሳሌ ፒያሳን እንደ ፒያሳ ማንነቱን የሚገልጹት ነገሮች ምንድን ናቸው? የፒያሳ መገለጫዎች። ስለዚህ መጠበቅ ያለብን የትኞቹን ነገሮች ነገሮችን ነው ባንጠብቅ ችግር የሌለው ብለን ተነጋግሮ በባለሙያዎች ጊዜ ተወስዶ መታሰብ እና መወሰን ያለበት ነገር ነው።
እንደ አውሮፓውያን አቆጣጠር በ2018 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ በመሀል ፒያሳ ያስገነቡትን የአድዋ ሙዚየም አሳንጸዋል። በየካ ተራራ ላይ በብዙ ሚሊዮን ዶላር የሚገነባውን ቤተ መንግስት ወይም የጫካ ፕሮጀክትና በርካታ ግዙፍ ፕሮጀክቶችንም አስጀምረዋል። በተባበሩት መንግስታት ድርጅት መረጃ መሰረት ከ21 ሚሊዮን በላይ ሰዎች በግጭትና በአየር ንብረት አደጋዎች ምክንያት አስቸኳይ እርዳታ በሚሹባት ሀገር ውስጥ እየተካሄደ ያለው የዚህ አይነቱ ከፍተኛ ወጪ የሚጠይቅ ቅንጡ ግንባታ ግን በብዙዎች ዘንድ ጥያቄ ፈጥሯል። በሀገር ውስጥ የሚታተመው ሪፖርተር ጋዜጣ ይፋዊ መረጃን ጠቅሶ እንደዘገበው በፒያሳ የሚታወቁ 56 ህንፃዎች ሙሉ ለሙሉ ወይም በከፊል ፈርሰዋል። የኢትዮጵያ ቅርስ ባለስልጣን ዳይሬክተር አቶ አበባው አያሌው መስሪያ ቤታቸው የሀገሪቱን ቅርሶች ጉዳት እንዳይደርስባቸው በቅርበት እንደሚከታተል ይናገራሉ። በቅርቡ ለጋዜጠኞች እንደገለጹት ግን የህንጻ አድሜ ብቻውን ለቅርስነት ማዕረግ ብቁ አያደርግም ብለዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበበም ሊሰሩ የታቀዱት ሰፋፊ መንገዶች፣ የብስክሌት መጓጓዣዎችና የልጆች መጫወቻ ሜዳዎች ሁሉንም ህብረተሰብ ተጠቃሚ የሚያደርጉ ናቸው ሲሉ ፕሮጀክቱን ደግፈው ተሟግተዋል። እኛ ማፍረሳን ጀምር አንዳንድ አካባቢዎች መውደቅ ጀምረው ነበር ያሉት ከንቲባ ተጠብቀው ሊቆዩ የሚገባቸውን ትዝታዎች ግን ተጠብቀናል ብለዋል። በፒያሳ ፈረሳ የተካሄደባቸው አብዛኞቹ ቦታዎች ለጨረታ እንደሚቀርቡ የከተማው ማዘጋጃ ቤት ባለስልጣናት አስታውቀዋል። ከመኖሪያቸው ለተፈናቀሉት ሰዎች ደግሞ የገንዘብ ካሳና የለውጥ ቦታ እንደተሰጣቸው ቢገልጹም ነዋሪዎቹ ግን ቅሬታቸውን በማሰማት ላይ ናቸው። ለአብነት ያክል ላለፉት 30 ዓመታት ፒያሳ ላይ በንግድ ተተዳደር የነበረችው አዜብ በለውጥ የተሰጣት መሬት ከመንገድ የራቀና ለመኖሪያ ቤትም ሆነ ለንግድ ግንባታ የማይመች ነው ትላለች። ሰሚራም የተሰጣት ኮንዶሚኒየም ቤት የሚገኝበት ህንጻ መስኮት፣ በርና መጸዳጃ ቤት ያልተገጠመለት፣ ውሃና መብራት በቅጡ ያልተሟላለት ራቁቱን የቆመ ህንጻ ነው ትላለች። ይብሱኑ እንስሳትን ለማኖር እንኳን ተስማሚ አይደለም በማለት ታማርራለች። ሰሚራ እንደምትለው በአንድ ወቅት ጠንካራ ማህበራዊ ትስስር የነበረው የፒያሳ ህዝብ አሁን በየቦታው ተበትኗል። ወደፊት ልጆቻችን ስለ ቅርሶቻችንና እኛ ስላደግንበት ቦታ ሲጠይቁን ምንም የምናሳያቸው ነገርም አይኖርም ትላለች። በአሜሪካ ድምጽና በአጃንስ ፍራንስ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን ለዘገባው አመሰግናለሁ። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። በቀጣዩ የቅዳሜ ምሽት ቅንብር ደግሞ 30 ዓመታት ያለፈው የኢትዮጵያ የስነ ህዝብ ፖሊሲ እንዲሻሻል ተጠይቋል። በኢትዮጵያ ስነ ህዝብን በአግባቡ ማስተዳደር ባለመቻሉ ስራ አጥነትን፣ የኑሮ ውድነትንና ስደትን ጨምሮ ለተለያዩ አገራዊ ቀውሶች ምክንያት እየሆነ ነው ሲሉ የዘርፉ ባለሙያዎች ተናገሩ። ባለሙያዎቹን ያነጋገራቸው አስማማው አየነው ተጨማሪ አለው።
በኢትዮጵያ የስነ ህዝብ ጉዳይ የሚመራበት ፖሊሲ ተቀርጾ መተግበር ከጀመረ 30 ዓመታት አልፈዋል። የባህር ዳር ዩኒቨርሲቲ መምህርና የስነ ህዝብና አካባቢ ጥናት ተመራማሪው ፕሮፌሰር አማረ ሰውነት ከ30 ዓመታት በላይ የሆነው የስነ ህዝብ ፖሊሲ አሁን ያሉትን ችግሮች ለይቶ ሊፈታ በሚችል መልኩ ማሻሻል እንደሚገባ ያመለክታሉ። ፕሮፌሰር አማረ ሰውነት እንደሚሉት በእነዚህ 3-10 ዓመታት ውስጥ የኢትዮጵያ ስነ ህዝብ ሁኔታ በብዙ መልኩ ተቀይሯል።
ስነ ህዝብ ሲባል የህዝቡን ቁጥር ከልማት ጋር ማመጣጠን ማለት ነው። ይሄ ማለት ብዙ ነገሮችን የሚይዝ ነው። ትምህርትን ሁኔታ፣ የጤና፣ የመሰረተ ልማት፣ በአጠቃላይ የልማትን በሙሉ የያዘ ጉዳይ ነው እና ይሄ ፖሊሲ ከወጣ በኋላ ለምሳሌ ስነ ተዋልዶ ምጠና የሚባል አለ። የዛን ጊዜ የነበረው በአማካይ አንዲት ሴት ኦልሞስት 8 ልጅ ትወልዳለች ነው የሚለው። ከ10 ዓመት በኋላ ይህንን ቁጥር ወደ 4 ዝቅ እናደርገዋለን ነው የሚለው ስነ ህዝብ ፖሊሲ። ስነ ህዝብ እድገት የሚባል አለ። ለምሳሌ በ1913 በፈረንጆች 3.1 አካባቢ ነው የአመቱ የስነ ህዝብ እድገት የምንለው ቁጥር መጨመር ማለት ነው በሌላ ቋንቋ። ያንን ደግሞ ከአስር ዓመት በኋላ ወደ 2.4 ወደ 2.2 እናደርሳለን ብለን ነው እና በአስር ዓመት የተቀመጡ ግቦች ነበሩ ፖሊሲ ሲወጣ ወይም ሲታወጅ በኛ ሀገር። እና ምንድን ነው የሚለው በየአስር ዓመቱ እነዚህን ነገሮች እየገመገምነ አሁን የተፈጠረውን ሁኔታ ግምት ውስጥ ያስገባ እየከለስነ ፖሊሱን በየአስር ዓመቱ የስነ ህዝብ ምጠና ቁጥር ለመቀነስ የቤተሰብ ምጠና ምን ይመስላል፣ የልጃገረዶች ትምህርት ቤት መግባታቸው ምን ይመስላል፣ በአጠቃላይ እነዚህም እየመገብነ በየአስር ዓመቱ መከለስ ነበረ።
ስነ ህዝብ የህዝብ መጠን መዋቅርና ስርጭት በማጥናት ጫናን በሚያሳድሩ ኢኮኖሚያዊ፣ ማህበራዊና ባህላዊ ጉዳዮች ላይ መፍትሄ አመንጭ ትንተናዎችን የሚሰጥበት ዘርፍ ቢሆንም በኢትዮጵያ ስነ ህዝብን በአግባቡ የማስተዳደር ውስንነት መኖሩን ባለሙያዎች ይናገራሉ። በዓለም ላይ እየተገበሩ ካሉት የስነ ህዝብ ፖሊሲ አማራጮች መካከል ኢትዮጵያ የምትከተለው የህዝብ ብዛትን ለመቆጣጠር የሚያስችለውን ፖሊሲ መሆኑን የሚናገሩት ደግሞ በአርባ ምንጭ ዩኒቨርሲቲ መምህርና የስነ ህዝብ ባለሙያ የሆኑት አቶ አወቀ አጉማስ ናቸው። ይሁንና ፖሊሲው በተተገበረባቸው ያለፉት 3-10 ዓመታት የኢትዮጵያ ህዝብ ቁጥርም ሆነ ብዛቱን ተከትለው የመጡ ሀገራዊ ቀውሶች እየጨመሩ እንደሆነ አቶ አወቀ ያመለክታሉ።
30 ሚሊዮን ውስጥ ነው የኢትዮጵያ ህዝብ የነበረው 1984 ላይ ብሎ ነው የሚያሳየው። ዘን 1994 50ዎቹ ሚሊዮን ውስጥ ነው ያለው ብሎ ያስባል። መረጃው ነው ሴንሰሱ 2007 ላይ ወደ 70 ሚሊዮን ነው የሚለን። እዚህ ጋር ፖሊሲያችን የስነ ህዝብ እድገትን መግታት ነው። የስነ ህዝቡን ደግሞ ሪፖርቱን ስናየው በየአመቱ በጣም እየጨመረ ነው። በጣም በሚገርም ሁኔታ እየጨመረ ነው እና ችግሩ በጣም ከፍተኛ ነው። አንኮንትሮልድ የሆነ የስነ ህዝብ እድገት ካለ ዲስትራክሽኑ በጣም ከፍተኛ ነው የሚሆነው። ስራ አጥነት ይስፋፋል። ሌላኛው ደግሞ በጣም ከፍተኛ የሆነ ኢንፍሌሽን ነው፣ የዋጋ ንረት ማለት ነው። ይሄ አሁን በጣም ከረንትሊ አሁን ኢትዮጵያ ውስጥ ችግር ነው ይሄ የሚታይ ማለት ነው። በጣም ከፍተኛ የሆነ መጨናነቅ፣ በጣም ከፍተኛ የሆነ ኖይዝ ፖሉሽን፣ ይሄ የስነ ህዝብ እድሉን ሳትጠቀም ስትቀር የሚመጣ ችግር ነው ማለት ነው። ስለዚህ ይሄ አሁን የሚታዩ ችግሮች ስነ ህዝቡን የስነ ህዝብ ጉዳይ አይደለም ብለህ ስትተው የሚመጡ ችግሮች ናቸው። ችግሮቹን እያየናቸው ነው።
የስነ ህዝብ ባለሙያ የሆኑት አቶ አወቀ አጉማስ የኢትዮጵያ ወቅታዊ ፖለቲካዊ ሁኔታ የስነ ህዝብ ጉዳይ እንዲረሳ አድርጎታል ይላሉ። በዚህም የህዝብና ቤት ቆጠራ በህገ መንግስቱ በተደነገገው መሰረት መካሄድ ከነበረበት ጊዜ ሳይከናወን 7 ዓመታት ማለፋቸውን በማሳያነት ያነሳሉ።
ኢትዮጵያ የምትከተለው የ10 ዓመት ሴንሰስ ነው ብያለሁ። የፖለቲካውን ተጽዕኖ፣ የስነ ህዝብ ጉዳይ እንዲረሳ ያለውን ተጽዕኖ አሁን ልነግር ነው። 1984 ላይ እና 1994 ላይ ሴንሰስ እናካሄድ በየ10 ዓመቱ ልዩነት አካሄድን ነው። ስለዚህ 2007 ላይ አይደለም መካሄድ የነበረበት፣ 2004 ላይ ነበር መካሄድ የነበረበት። ግን የተካሄደው መች ነው? 2007 ነው የተካሄደው ማለት ነው፣ ከ3 ዓመት በኋላ። ውጭ የስነ ህዝብ መረጃ በጣም ወሳኝ ነው። ግን የኢትዮጵያ ስነ ህዝብ ለ3 ዓመት ሳይቆጠር 2007 የተቆጠረበት ሁኔታ ነው ያለው። ይሄ ይባስ ብሎ ደግሞ 2017 መቆጠር ሲገባው የኢትዮጵያ ስነ ህዝብ ስቲል አልተቆጠረም። በጣም ሰርፕራይዝ የምትሆንበት ኢሹ ማለት ስለዚህ ሰርቬው ልክ ነው ወይስ ልክ አይደለም ሌላ ጥያቄ ነው። በጀት ዲስትሪቢዩት ስታደርግ አጠቃላይ ስነ ህዝብ መረጃ ሊኖር ይገባል። ካልሆነም በጭስን ነው ዝም ብለህ በጀት አሎኬት እያደረግ ያለው ማለት ነው።
የስነ ህዝብ ጉዳይ ትኩረት አላገኘም በሚለው ትችት የሚስማሙት ፕሮፌሰር አማራ በበኩላቸው ፖሊሲው የሚሻሻልባቸው ምክረ ሀሳቦች አስመልክቶ የዘርፉ ባለሙያዎች ለመንግስት አቅርበው እንደነበርም ይናገራሉ።
ከአዲስ አበባ ዩኒቨርሲቲም ከሌሎች ቦታዎችም ባለሙያዎች ተሳትፈው እኛም ተሳትፈንበት ይህ ነገር እንዲህ መደረግ አለበት፣ አዳዲስ እየመጡ ያለው ሁኔታዎች፣ ከተሞች መስፋፋት፣ የስደተኞች መብዛት፣ የወጣት ቁጥር መጨመር፣ የስራ እድል ኦፖርቹኒቲ ዝቅተኛ መሆን፣ እነዚህን አመላክተን ይህንን ግምት ውስጥ ያስገባ አዲስ የድሮውን የከለሰ ፖሊሲ እንደገና ተከልሶ መውጣት አለብን የሚል ግባት ተሰጫለን። ለመንግስት ላይ እንግዲህ መንግስት ደስ ላይለው ይችላል። ይህን ግምት ውስጥ ያስገባ እንዳልኩህ አስበው ከፈረንጆች በ1993 አሁን 2024 ነው እንግዲህ ስንት ዓመት እንደሆነ መገመት ትችላለህ። ያኔ የወጣው ፖሊሲ እስካሁን ደስ አልተከለሰም፣ አዲስ ሁኔታም አልተገመተም። ይሄ እንግዲህ ትልቅ ማስረጃ ነው የስነ ህዝብ ጉዳይ እንደተረሳ እና የሚገርም ነገር ፖሊሲ በወጣበት ጊዜ ስነ ህዝብ በኮሚሽን ይመራ ነበር። አሁን እኔ አይደን የስራ ሂደትም ያለ አይመስለኝ። ወዘር ኮሚሽን ውስጥ የሆነ ነገር አለ ክልሎች ጋር ኦልሞስት ወይ አንድ ወይ ሁለት ባለሙያ የሆነ የስነ ህዝብን ቁጥር እየገመቱ ፕሮጀክት እያደረጉ እንደው ዝም ብለው ዲስትሪቢዩት የሚያደርጉ ካልሆነ በስተቀር በክልል ደረጃም በፌዴራል ደረጃም በወረዳ ደረጃም አሁን ስነ ህዝብ ጉዳይ ግምት ውስጥ የሚያስገባ ስራ ኦልሞስት የሌለም የማውቀው ባለኝ መረጃ።
በ19ኛው መቶ ክፍለ ዘመን መጀመሪያ ላይ የኢትዮጵያ ህዝብ ብዛት 11 ሚሊዮን ብቻ እንደነበር ይገመታል። ሶስተኛው የህዝብና ቤት ቆጠራ በተካሄደበት በ1999 ዓ.ም ደግሞ ይህ ቁጥር በ7 እጥፍ ጨምሮ የአገሪቱ ህዝብ ቁጥር ከ70 ሚሊዮን በላይ መድረሱም ተገልጾ ነበር። አሁን በግምታዊ ቆጠራ ይህ ህዝብ በከፍተኛ ደረጃ አድጎ ከ110 ሚሊዮን በላይ ደርሷል። በኢትዮጵያ የበጀት ክፍፍል ከሚመሰረትባቸው መስፈርቶች መካከል የህዝብ ብዛት አንዱ ነው። ይህም ፖለቲካዊ ሁኔታ ጨምሮ ማህበረሰባዊ አመለካከቶች ለህዝብ ቁጥር መጨመር አስተዋጽኦ ማበረከቱን የስነ ህዝብ ባለሙያ አቶ አወቀ ይናገራሉ።
ለምሳሌ ሃይማኖቱን በለው እንደምታውቀው የወሊድ መቆጣጠሪያ መንገድ መጠቀም አሁን ለምሳሌ ይሄ በሃይማኖት አባቶች የሚወገዝም ነው። እንደ አንድ ሃይማኖተኛም በጣም አማኝ ስትሆን እነዚህ ነገሮች እና ባህል አለ። ለምሳሌ ልጅን እንደ አሴት መቁጠር፣ እንደ ሀብት መቁጠር የሚባል አለ። ዘን ባህላዊ አባባሎች አሉ። ይሄ ለምሳሌ ልጅ በድሎ ያድጋል፣ እግዚአብሔር የከፈተውን ጉሮሮ ሳይዘጋው አያድርም። ግን እውነታው ምንድን ነው? ልጅ ለማደግ በጣም ብዙ ነገር ያስፈልጋል። የትምህርት ቤት ክፍያ ያስፈልጋል። በጣም ብዙ ወጪ ነው ያለው እና ከፖሊሱ ወተን ስናየው ይሄ የሶሳይቲ ባክግራውንድ አለ። እሱም የራሱ የሆነ ተጽዕኖ አለው ብዬ ነው ማምነው እንደ ባለሙያ።
የስነ ህዝብና የአካባቢ ጥናት ተመራማሪው ፕሮፌሰር አማረ ሰውነት በኢትዮጵያ በአሁኑ ወቅት የሚነሱ ከስነ ህዝብ ጋር የተያዙ ችግሮችን በዘላቂነት ለመፍታት ቆጠራውን ማካሄድና ፖሊሲ መከለስ አስፈላጊ መሆኑን ያስገነዝባሉ። ለዚህም ሀገራዊ ሰላም ማረጋገጥ ቅድሚያ ሊሰጠው እንደሚገባ ያመለክታሉ።
ፖሊሲን ለመከለስ መጀመሪያ የነበረው ፖሊሲ ምን አድርሶናል የሚለውን ማወቅ አለበት። ለምሳሌ ስነ ተዋልዶ ከዚህ በፊት ከነበረው ፖሊሲ ሲወጣ አሁን ምን ደረጃ ደርሰዋል? የስራ እድል ፈጠራ ከዚህ በፊት የነበረው ስርዓት ስንት ቁጥር ነበር? አሁን ምን ደርሰዋል? አሁን ያለን የወጣት ስብጥር ምን ያህል ነው? ምን ያህል በምን ደረጃ ኳሊፋይድ የሆነ ነው? እነዚህ ግምት ውስጥ ማስገባት። በአጠቃላይ አሁን ኢትዮጵያ ውስጥ ያለችበትን የነባራዊ ሁኔታ ግምት ውስጥ ያስገባ የስነ ህዝብ ፖሊሲ ከዚህ በፊት የነበሩን ክለሳ በማድረግ መውጣት እንዳለበት እና ፖሊሲ መውጣት ብቻ አይደለም፣ ባይዘው ስትራክቸርን መዘርጋት ያስፈልጋል። ከፌዴራል እስከ ቀበሌ ድረስ ተዘርግቶ በዚህ ጉዳይ ላይ በሰፊው የሚሰራበት መዋቅርም አብሮ መዘርጋትና በሰፊው ስራ መሰራት አለበት ብዬ አስባለሁ።
የስነ ህዝብ ባለሙያው አቶ አወቃ ጉማስም የስነ ህዝብ ጉዳይ ፖሊሲውን ከማሻሻል ባሻገር ቁርጠኛ ትግበራን ይሻል ይላሉ።
በፖሊሲ ደረጃ ብቻ የሚፈታ ችግር አይደለም ያለው። አሁን አብዛኛው ሰው ማወቅ ያለበት እንደ ባለሙያ ሆኜ የምነግርህ በፖሊሲ ብቻ የሚስተካከል ችግር አይደለም። ቁርጠኛ የሆነ አተገባበር ፖሊሲ ውስጥ ተካቶ ወርዶ ቀበሌ ከቀበሌ ነው የሚጀምረው መሰራት አለበት።
የኢትዮጵያ መንግስት አራተኛውን የህዝብና ቤት ቆጠራ ለማከናወን ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነ በምክትል ጠቅላይ ሚኒስትሩ የሚመራና የክልሎች ርዕሳነ መስተዳድሮችና የሚመለከታቸው የፌዴራል ተቋማት አባል የሆኑበት የቆጠራ ኮሚሽን አቋቁሟል። ሆኖም ላለፉት 5 ዓመታት ቆጠራውን እንደሚያካሄድ በየጊዜው ቢገልጽም የኮሮና ቫይረስ ወረርሽኝን እንዲሁም የሰሜን ኢትዮጵያ ጦርነት ጨምሮ በሌሎችም አካባቢዎች የታዩ የጸጥታ ችግሮች እንቅስቃሴን አዳጋች በማድረጋቸው በተደጋጋሚ ሲያራዝም ቆይቷል። በህዝብና ቤት ቆጠራ ሁሉንም አካባቢዎች መድረስ መቻል በዓለም አቀፍ ደረጃ ከተቀመጡ የተቀባይነት ቅድመ ሁኔታዎች አንዱ መሆኑን የፕላንና ልማት ሚኒስቴር መረጃ ያመለክታል። አሁን ግን የአማራ ክልልን ጨምሮ የአገሪቱ ሰላም ሁኔታ እየተሻሻለ እንደሚገኝ የገለጸው ሚኒስቴሩ ቅድመ ሁኔታዎች እየተሟሉ እንደሆነ ጠቅሷል። ስለዚህም በሚቀጥሉት 3 ዓመታት ጊዜ ውስጥ የህዝብና ቤት ቆጠራን ለማካሄድ በስታቲክስ ልማት ፕሮግራም አማካኝነት እቅድ መያዙንና የቅድመ ዝግጅት ስራዎችን መጀመራቸውን በመንግስታዊ ብዙሃን መገናኛዎች አስታውቋል። ለዘላቂ ኢንቨስትመንት እቅድ የህዝብና ቤት ቆጠራ አስፈላጊ እንደሆነ መናገራቸው የተዘገበው የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ከ2016 እስከ 2018 ዓ.ም ድረስ ካሉት የ3 ዓመታት ጊዜ ውስጥ የቆጠራ ኮሚሽኑ በሚወስነው በአንደኛው ዓመት ሊካሄድ እንደሚችል መጠቆማቸውን በሀገር ውስጥ መገናኛ ብዙሃን ተመላክቷል። በስታቲክስ ልማት ፕሮግራም መሰረት ከህዝብና ቤት ቆጠራው ጋር የኢኮኖሚ ቆጠራና የግብርና ቆጠራም እንደሚካተት ጠቁሟል። የአሜሪካ ድምፅም በጉዳዩ ላይ ተጨማሪ መረጃዎችን ለማግኘት የፕላንና ልማት ሚኒስቴር ኃላፊዎችን ለማናገር ያደረገው ተደጋጋሚ ጥረት ባለመሳካቱ ሀሳባቸውን ለማካተት ሳይችል ቀርቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማው አየነውን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት የሚተላለፈውን የቅዳሜ ሚያዝያ 12 ፕሮግራማችንን ነው። በመቀጠል መስተንግዶውን እስከ 4 ሰዓት ድረስ በሙዚቃ ቃና አብሯችሁ ለሚያመሸው ለእንግዱ ወልዴ ልልቀቅለት። መልካም ጊዜ።
ጤና ስጥልኝ፣ እንደምናመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምረዋል። ሙዚቃዎችን ምራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የማመሸው እንግዲህ ወልዴ ነኝ። አብራችን ቆዩ። ሚያዝያ 1 ቀን 2016 ዓ.ም ዝነኛውና ተወዳጁ ሙሉቀን መለሰ ላይመለስ ጥሎን ሄደዋል። 20 ዓመት በማይሞላ ጊዜ ውስጥ የሰራቸው ድንቅ ሥራዎች ዘፈን አቁሞ ፊቱን ወደ ሃይማኖት ካዞረ 40 ዓመታት ከሚጠጋ ጊዜም በኋላ በፍቅር ይደመጣሉ። በዛሬው የሙዚቃ ቃና ሙሉቀንን በዘፈኖቹ እንዘክራለን። የመጀመሪያውም በዚህ መች አማከረችኝ መተሰኘውና በመድረክ ከተጫወታቸው ከመጀመሪያዎቹ አንዱ እንደሆነ በሚነገረው ዜማ ነው። በሙያ አባቱና ባልደረባው ተስፋ ያበበ የተደረሰውና በፖሊስ ኦርኬስትራ የታጀበው የዘፈን ገና በለጋ ዕድሜ እናቱን በሞት የተነጠቀው ሙሉቀን የራሱ ታሪክ እንደሆነ አድርጎ ተጫውቶታል። እናቴ ስትወልደኝ መች አማከረችኝ የፊት ጉዴን ትታ እደግማም ዋለችኝ ሳኩኝ በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ግን ተውልጌ
ስትወልደኝ መቻማከረችኝ የፊት ጉድን ትታ ደግማማለች ሳኩኝ በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ገንጠው እናቴ ስትወልደኝ መቻማከረችኝ የፊት ጉድን ትታ ደግማማለች በምጥ መጠባባ ስትወልደኝ መቻማከረችኝ የፊት ጉድን ትታ ደግማማለች ሳኩኝ በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ገንጠው አልፎ ልጅነቴ ጎፍራነት የነጠው ጥረም ይረብላሉ የተሰብስበው የለም ሕያውነት ዘላ መደሰት ከሞት ተከልሎ እንዳማሩ መቅረት እናቴ ስትወልደኝ መቻማከረችኝ የፊት ጉድን ትታ ደግማማለች ሳኩኝ በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ገንጠው ዓለምን ለማየት ትላንትና ሞቶ ዛሬ ሆኖ መሄድ በሳጥን ተከቶ የዓለም መሻዳሪ ኃላፊ ሲነጋ ሳያውቀው ይሸኛል በተኛበት አልጋ ስትወልደኝ መቻማከረችኝ የፊት ጉድን ትታ ደግማማለች ሳኩኝ በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ገንጠው የትላንቱ ለጋ ዛሬ ገንጠው የትላንቱ ለጋ ዛሬ ገንጠው
መች አማከረችኝ ዘፈኑ ከሙሉቀን መለሰ ጋራ ተመሳሳይ የልጅነት ህይወት ውስጥ ላለፉት ብቻ ሳይሆን ሌሎችንም የሚያናግር ይመስላል። በዚህ ዘመን በአይዶልና ሌሎችም የሙዚቃ ውድድሮች ላይ ወጣት ድምጻውያን ለማሸነፍ በሚያደርጉት ጥረት ይህን ዘፈን መርጣው ሲጫወቱ መመልከታችን የሥራውን ዘላለማዊነት የሚያመለክትም ይመስለኛል። ሙሉቀን መለሰ ይቀጥላል። ዳህላክ ባንድ 1972 ዓመተ ምህረት አንዳንድ ዘፈን አለ ይላል ስብሐት ገብረ እግዚአብሔር በህዳር ወር 1973 በጸደይ መጽሔት ኪነት አምድ ላይ ባሰፈረው ጽሑፍ። ስብሐት በወቅቱ ከዚህ ዘፈን መለቀቅ ጋር ተያይዞ ሙሉቀን መለሰን ቃለ መጠይቅ አድርጎ ጻፈው ነበር። አንዳንድ ዘፈን አለ ድንገት ደርሶ ድፍን አዲስ አበባን የሚያጥለቀልቅ በየቡና ቤቱ በየመጠጥ ቤቱ በየሻይ ቤቱ በቴፕ ያሰሙታል። ካሴት ያላቸው ታክሲዎች ውስጥም ሲዘፈን ይሰማል። በመንገድ ጎረምሶች ዜማውን ያፏጩታል። ሴቶች ብቻቸውን ሆነው ልብስ እያጠቡ ወይም ወጥ እየሰሩ ለራሳቸው ይዘፍኑታል። ልጆች መንገድ ሲሄዱ ይዘፍኑታል። አልፎ አልፎ በአንድ እግራቸው ብቻ እየነጠሩ ገናፋቸውን የፈቱ ህጻናትም ይኮላተፉበታል። የመንደር ሰካራሞችም ይንገዳገዱበታል። ባጭሩ የከተማው ዘፈን እሱ ይሆናል ሲል ጽፏል ስብሐት። ቀደም ብለን በተቀሰነው የሰባት ጽሑፍ ላይ እንደሰፈረው ሙሉቀን መለሰ በጎጃም ክፍለ ሀገር አነደድ ወረዳ ውስጥ ዳማ ኪዳነ ምህረት በሚትባል መንደር በ1946 ዓመተ ምህረት ተወለደ። 10 ዓመት ሲሆነው እናቱ ስለሞቱ አዲስ አበባ ይኖሩ የነበሩ አጎቱ እንዲማር ብለው አመጡት። ኮልፌ ሰፈር ጳውሎስ ትምህርት ቤት ገባ። ግን ብዙ አልተማረም። ኮልፌ አንድ ጥሮታ ቤት ነበረ። በአንድ ጎኑ የልጆች ማሳደጊያ ነበረው። የሚረዱዋሉ ሲባል ሰምቶ ሙሉ ቀን ሄዶ ጠየቀ። ተቀበሉት። እዚያው የሙዚቃ ትምህርት ቤት ተከፈተ። አቶ ተፈራ አቡነ ወልድ ነበሩ አስተማሪው። እያለ ይቀጥላል ስብሐት። የቀረው እንግዲህ ሁሌም እንደሚባለው ታሪክ ነው። የሙሉ ቀን መለሰ ህይወትና የሥራዎቹ ታሪክ። በ1980 ወደ አሜሪካ የዘለቀው ሙሉቀን ፊቱን ከሀገሩ ብቻ ሳይሆን ከሙዚቃውም ላይ በማንሳት ወደ መንፈሳዊ ኑሮና መንፈሳዊ መዝሙሮችን በመስራት ላይ አተኩሯል። እንደ ዘፈኖቹ ሁሉ በሚሰራቸው መዝሙሮች ላይ የሚያሳየው ጥንቃቄና ጥራት በመንፈሳዊ መዝሙር አድናቂዎቹ ብቻ ሳይሆን በሙዚቃ ህይወቱ አብረው ከሰሩት አንጋፋ ሰዎችም አድናቆት ተችሎታል። መውደዴን ወደድኩት በቅርብ ወዳጁና በርካታ ግጥሞችን ባበረከተችለት ዓለም ፀሐይ ወዳጆ ተደረሰ ነው። ዳህላክ ባንድ 1971 ዓ ም ስጌረዳ ከንፈር ትኩስ የፈነዳው ስጌረዳ ከንፈር እስኪ አፍያውታና ውበትሽን ይናገር አይ
get it out. Wolf, chit, 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 silent, mal,
ገና በ12 ዓመቱ የጥላሁን ገሰሰንና የዓለማዩ እሸቴን ስራዎች በምሽት ክበቦች በመዝፈን ሀብለ ድምጹን ያፍታታው ሙሉቀን በ16 ዓመቱ በፖሊስ ኦርኬስትራ እንደተቀጠረ የህይወት ታሪኩ ያሳያል። በኋላም ከተለያዩ የሙዚቃ ባንዶች ጋር ሸክላና ካሴቶችን አሳትመዋል። ቼበለው ግጥምና ዜማ ተስፋዬ ለማ፣ አቀናባሪ ሙላቱ አስታጥቄ፣ ኢኩዌተርስ ባንድ 1967 ዓ.ም ትብረት። ቀደም ብለን ያነሳናት የቅርብ ወዳጁና በርካታ ግጥሞችን ያበረከተችለት ዓለም ፀሐይ ወዳጆ ሙሉቀን የርሷንም ሆነ የሌሎችን ግጥሞች ከወሰደ በኋላ ከህዝባዊ ግጥሞችም ሆነ ከሌሎች ጨምሮበት እንደሚሰራ ህልፈቱን ተከትሎ ለአሜሪካ ድምፅ የሬዲዮ መጽሔት ፕሮግራም በሰጠችው ቃለ መጠይቅ ላይ ተናግራለች። ሰውነቷ ግጥሙ ያንቺ ነው ሲል የሬዲዮ መጽሔቱ አሉላ ከበደ ለዓለም ፀሐይ ወዳጆ ላቀረበላት ጥያቄ አዎ ግን አይደለም ብላ አድማጭን ፈገግ ያሰኘ መልስ ሰጣለች። ነገር ግን አብዛኛው የዘፈኑ ግጥም የርሷ እንደሆነም ተናግራለች። ሰውነቷ ዳላክ ባንድ 1971 ዓ.ም። ሰውነቷ በዚህ ግጥም ዓለም ፀሐይ ከወንድ አንጻር ሆና የሴትን ልጅ ውበት ያየችበትና የሳለችበትን መንገድ ማድነቁ ግድ ይላል። በሚስተር ቀበሪን ዘማና ግጥም ሙሉቀን መለሰ፣ ቅንብር ዳዊት ይፍሩ፣ አጃቢ ቬኑስ ባንድ። 1966 ዓመተ ምህረት ብቻዬን ስለሆንኩ ሙቀት ይጎዳኛል፣ ሳጥን አትግዢልኝ አፈር ይበቃኛል። የምትሰናበታችሁ በዚሁ ዜማ ነው። የሙሉቀን መለሰን ሕይወትና ሥራ እጅግ በጥቂቱ የቃኘንበት የዛሬው የሙዚቃ ቃና በዚሁ ተጠናቋል። ለሳምንት ቀጠሮ እንያዝ። እንግዲህ ወለነኝ ሰላም።
የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቋል። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሁድ በሌላ ፕሮግራም እንገናኛለን። ያስተናገድኳችሁ ቆንጅት ታየ ነኝ። ሰላም፣ በደህና እደሩ።